ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ሬዲዮ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ድቦለድ አንድ ለናቱ መጽሐፍ ትረካ ክፍል 13 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 13
ታጠቅብሎ ፈረስ ካሳብሎስ ማርባር ይሸበራል ኢየሩሳሌም አንየማዩ ተርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ አንየማዩ ተርከባይ የምሸሽ
ምዕራፍ 22 እንደገና ጎንደር። እቲጌ መነን የልጅ ካሳ በግል ግዛታቸው ውስጥ ባለው ክፍለ አገር በቋራ መኖር ብርቱ የሆነ አሳሳቢ ጉዳይ እየሆነባቸው ሄደ። ከሁሉም ይበልጥ በሽፍትነት ዘመንህ ለፈጸምካቸው ከፍተኛ ጥፋቶች ሁሉ ምህረት ለተደረገልህ ወደ ጎንደር መጥተህ ለታማኝነትህ ምለህ ተመለስና በሰላም ተቀመጥ የሚል መልእክት ተልኮ ካሳ ምህረቱንም አልፈልግ የምመልበት ምክንያትም የለኝ፣ ተፈልጋችሁ የቋራ ቋራ እኔን መቻል አላቃተውም ብሎ በመመለሱ እቴጌ በጣም ሰግተው ነበር። በዚህ ሁኔታ ተመካክረው የልጃቸውን የራስ አሊን ልጅ ወይዘሮ ተዋበችን እድል ፊቷን ለመለሰችለት ለዚህ ጀግና ለመዳርና በዚህ መንገድ ሰላም ለመፍጠር በፈለጉ ጊዜ ራስ አሊን ከደብረ ታቦር አስጠሩ። እቴጌ ምነን በጎንደር ቤተ መንግስታቸው ከባለቤታቸው ካጼ ዮሐንስ ከልጃቸው ከራስ አሊና ከመኳንንቱ ጋር ስብሰባ አደረጉ። እቴጌ መነን በጨካኝነትና በኃይለኝነት በቆራጥነት የታወቁ ሴት ቢሆኑም የካሳ ስም ሲነሳባቸው የመደንገጥና የመፍራት መልክ ይታይባቸው ነበር። በዚህ ምክንያት በስብሰባው ላይ እንዳሉ የሚያሳዩት ስሜት ሁሉ ስጋት የሞላበት ነበር። ይቆለኛውን በደኮ ግራ ጋባን አሉ እቴጌ በባለቤታቸው ቀኝ በተጌጠው ወንበር ላይ እንደተቀመጡ። አይ ባይታሰብበት እንጂ የሷ ቀን ደሞ ይሄን ያህል አሳሳቢ ሆኖ ሊያስጨንቀን ነው አሉ ራሳሪ በንቀት። እንዲያው ነው ችግሩ አለ ደጃቹ እንዲያል ከተቀመጠበት ተነስተው። አረ ጊዜ ማበላሸት ነው አሉ ደጃች ብሩ አሪጋስ ንግግሩን እየተነሱ በመቀጠል። አይ መቸስ ሰው አይደል ነፍስ ታለ መንቀሳቀስ አይቀርም ተብሏል አሉ ቀኛዝማች ተሰማ። የእናንተ ነገር ያልተነካ ግልግል ያውቃል የሚባለው ቢጤ ነው አሉ ካሳ ከቋራ ያባረራቸው ደጃች ቢተዋ። ዛሬ አንተ ፈርጥጠህ ግዛትህን ለቀህለት የመጣህ እንደሆነ እኛም እንዳንተ እንድንፈራው ነው አሉ ራሳሊ ደጃች ቢተዋን በመገሰጽ። እንዲህ እኮ አይደለም ጌታዬ አሉ ደጃች ቢተዋ። ዛሬ ምንድነው የምትለው አሉ ራሳሊ። ጌታዬ ካሳ ደግ ልጅ ነው ሰውን ጠላቴ ነው ብሎ ያለ ስሙ ስም ቢሰጡት ትርፉ ራስን ማሞኘት ነው። መሸፈቱም ሆነ እኔን ተዚያ ማባረሩ በትክክል የፈጸመው ተገቢ ሥራ ነው ብለው ደጃዝማች ቢተዋ ንግግራቸውን ሊቀጥሉ ያን ያህል ጊዜ ሲሉ ራሳሊ በቁጣ አቋረጧቸው። ቁጭ በል ፈርጣጭ አሁን የሱን ፍራት ትክክለኛ ነገር አስመስሎ ሊያሳየን ነው የሚቃዠው አሉ ራሳሊ። ደጃች ቢተዋም እንደመቀየን ብለው ጌታዬ ምክር ተካፋይ ሆኜ ተተገኘው ገና ስድብ ይደርስብኛል ብዬ የታየኝንና የማቀውን የማልናገርበት ምክንያት የለም። የኔ ድል ሆኖ መባረር ለዛሬው ብርቅ ሆኖ በየጊዜው መሰደቢያዬ ቢሆንም ምናልባት ነገ የኔ ጽዋ ለብዙ ሲደርሰው በካሳፊት መቆም አቅቶት የሚፈረጥጠው ቢተዋ ብቻ መሆኑ ቀርቶ ሁሉም ይሆንና የመከረኛው ቢተዋ ድል መሆን ጨርሶ ሊረሳ ባይረሳም ተራና ልማዳዊ ነገር ሆኖ ሊታይ ይችል ይሆናል። እሱ ያባረረኝ ተቻለበት ጊዜ በፊት ስንቱን እንዳባረሩት ጌታዬም ሲያውቁት ዛሬ ቢክዱት አያስገርመኝም። ካሳ እንደሆነ በእኔ አልጀመረም ስንት የግብጽና የቱርክ የጦር አዝማች ያረደ ሰው ነው። ተርሱ ፊት ፈርጥጦ ማምለጥ እንኳ እንደ ድል የሚቆጠር እድል ነው። የእሱ ጉዳይ ባጭሩ መንገድ ካልተገኘለት ይህ አፈርጣጭነቱ በእኔ ላይ አልተጀመረም በእኔ እንደማይቆምም አምናለሁ አሉ። አረ ይሄን ቅዠታ ማስቀምጡልኝ ካሳ እኛን እንደሚያባርር ነው የምታምነው አሉ ራሳሪ። እኔ እርሶን አላልኩም አሉ ደጃች ቢተዋ ለመቀመጥ ጎንበስ እያሉ። ዴ ተው እንጂ የጀመረውን ይጨርስ ይህ እውነትን ለመስማት ጆሮአችንን አውቀን መድፈን እኮ ነው ብዙ ጊዜ የሚያሞኘን። ተነስ ጨርስ ደጃዝማች አሉ እቴጌ። ደጃዝማች ቢተዋም ተነሱና እመቤቴ ንግሥት ሆይ ካሳን ያሸፈት ነው ራሳችንን ያን ያህል ጊዜ ጎጃም በገመድር ሲዞር ኑሮ ወደ አባቱ አገር ሲገባ ይኸው አሁን በሚቆጡኝ ጌታዬ ትእዛዝ አድራሻው እንደማይታወቅ መጻተኛ ሌባ የጭካል ዋስጥራ አልኩት። ሌላም ብዙ ክብሩን የሚነካ ነገር ሰራውበት ሸፍቶ ወደ በረሃ ወረደ። ተዚያም እኔን ሳይተናኮል ነጋዴ እየቀረጠ ሻንቅላውን እያስገበረ ተቀምጦሳል ታድኖ እንዲያዝ የሚል ትእዛዝ መጣልኝ። እሱም ተድሮ መከፋቱ በላይ በገዛ አባቱ ቦታ ሹመቱ ቢቀርበት እንኳን ተደብቆ ለመኖር ባለመቻሉ ተበሳጭቶ ባላሰብኩበት ሰዓት ብርቱ አደጋ ጥሎ አባረረኝ። አሁንም እኔን ተመስደብ ችግሩ የሚያጥርበትን መንገድ መፈለጉ ይሻል ይመስለኛል አሉ ደጃች ቢተዋ። እኔስ ጉቦ ሰጥቷል መሰለኝ አሉ ራሳሪ። ጉቦማ ጉቦ ይላል ጀግናው ቢተዋ ስባል ኑሬ በስተርጅና ፈርጣጩ ቢተዋ የሚባል ስም ሰጥቶኛል። ከዚህ የበለጠ ጉቦት አለ? አሉ ደጃች ቢተዋ። ዛዲያ ምን ይፈጠርለት ነው የምትለው? አሉ ራስ አሊ። ቋራ ይሰጣው ነው የምል አሉ ደጃች ቢተዋ። በጊንድርና ጎጃምስ? አሉ ራስ በማፌዝ። እኔ እውነቴን ነው ጌታዬ፣ እውነትህን ነው። አንድ ተራ ሌባን ይዞ መቅጣት አቅቶን ቋራን ያህል አገር ግዛ ብለን እንሰጣለን። ጌታዬ፣ ካሳን ባያዩትና ባያውቁት እንጂ እንዲህ ያለ ቃል የሚሰነዘርበት ሰው አይደለም። ዮሐንስ ይሙት፣ መነንት ይሙት፣ አሊ ይሙት፣ ካሳ በዚህ ካለነው ደጃዝማቾች ሁሉ በጀግንነትም በእውቀትም በአስተያየትም እጅግ የላቀ ሰው ነው አሉ ደጃዝማች ቢተዋ ጋል ብለው። ደጃች ቢተዋ በእድሜያቸው የገፉና ብዙ ነገር ያሳለፉ ሰው ነበሩ። የነጉክሳ ቤተሰብ ጦርነት ባደረገ ቁጥር አንድም ጊዜ ያልተለዩ፣ በትግሬ በጎጃም በበጌምድር በወሎ በተደረጉ ጦርነቶችና ግጭቶች ሁሉ ስማቸው የተመሰገነ ሰው ሲሆኑ፣ በሌላውም በኩል የሰው ገንዘብ ባለመፈለግና በታማኝነት እጅግ የታወቁና የተወደዱ ሰው ነበሩ። እቴጌ መነንም ብዙ ነገር ይገኝበት ወደ ነበረው ወደ ቋራ እሳቸውን የላኩት በጦርነቱም ግብሩን በሚገባ በማግባቱም ይበልጥ ይጠቅሙኛል ብለው በማሰብ ነበር። ይሁን እንጂ የካሳ ነገር ያረጁበትን መልካም ስም ለውጦ ወደ መቃብር አብሮ የማይወርድ ኗሪ መጥፎ ስም ሰጣቸው። ቢሆንም ደጃች ቢተዋ የካሳን ትልቅ ሰውነትና እውነተኛውን ነገር በዚህ ምክንያት ሊክዱ አልፈለጉም። ቢሆንም በዚህ ስብሰባ ላይ በዙፋኑ ላይ ለወጉ ብቻ እንደተቀመጡ ሁሉ በስብሰባውም ለወጉ የተቀመጡት አጼ ዮሐንስ ሶስተኛ ዝም ብለው ሲያዩአቸውና እቴጌ ብቻ ሲደግፏቸው በዚያ ካሉት ውስጥ የደጃች ቢተዋን ሐሳብ ያልተቃወመ አልነበረም። ደጃዝማች የሚናገሩት እኮ ካሳ እኔን ታሸነፈ ማንም አያሸንፈውም የሚል ነው። ይህን የፍየል እረኛ ልጅ እስከዚህ ቁጥር ማግባትስ መች ይገባ ነበር? እናቱ በዚህ ኮሶስ ሸጥ እንዳልኖረች ሰው ሆኖ ስለሱ ይህን ያህል ምክር ማድረግስ ያስፈልገናል? አለ ጎረምሳው ደጃች ወንዲራድ። እናቱም ኮሶ ትሽጥ አባቱም ፍየል ይጠብቅ እኔ አላውቅም። እናውቃለን የምትሉት እናንተ ወቁ። እኔም ማቀው ካሳ ወቢ የተፋው ጀግና መሆኑን ነው። እችላለሁ ያለ ደግሞ ሂዶ ይሞክረው። እኔ የተባረርኩት ምናልባት በማርጀቴ ይሆናል። እስቲ አንተ ገና ጎበዙ ደጃች ወንዲራት ሂደ ሞክረው አሉ ደጃች ቢተዋ። የት አባቱ ቁሞ ሲቆየኝ? ያጅል ቆለኛ ቆላውን ይገባል እንጂ ቁሞ ይቆየኛል አለ ወንዲራት። አራሱቴ ወይ ፍንክች! እኔ ለወጉ ስጡት አልኩ እንጂ ቋራን እንደሆነ ድሮ ይዞታል። መያዝ ብቻ ሳይሆን መንገዶች አስወጥቶበት ህዝቡን አዲስ የሆነ የእርሻ ብልሃት አስተምሮት ሌላ ህዝብ አርጎታል አሉ። ደጃዝማች ወንዲራድ እንደምትለው የፍየል እረኛ ልጅ ሳይሆን የባላባት ልጅ በመሆኑ ከዚህም በላይ ህዝቡን ብዙ ነገር እያስተማረውና በጣም ጥሩ በሆነ መንገድ እያስተዳደረው በመሄዱ ቢፈለግም ባይፈለግ የቋራ ገዥነቱ አልቀረ አሉ ደጃች ቢተዋ። ዛዲያ በምን መንገድ እንሞክረው ነው የምትል? አሉ እቴጌ። በሰላማዊ መንገድ ከአሁን በፊት ተተላከው በሚሻል ሁኔታ ምህረት የተደረገለት መሆኑ ተገልጾለት የሚያስተማምነው ነገር እንዲኖር ከጎንደር ደብሮች በአንዱ ስም ካህን ተልኮለት እንዲሁ ገባና የንግሥት እመቤት ታማኝ ሆኖ ጌታዬን ራስ አሊን እንዲረዳ ማድረግ ይበልጥ ይጠቅማል አሉ ደጃች ቢተዋ። እውነቱን ነው፣ ምህረት ይደረግለትና ይሞከር አሉ እቴጌ። ይሁን ካሉ መቼስ ሲሆና አሉ ራስ አሊ። ነገሩ የሚከፋ አይደለም አሉ ዮሐንስ ሶስተኛ በማያገባው ጉዳይ ገብቶ እፍረት እንደተሰማው ሰው እየተሽኮረመሙ። የግቢ ወጥመድ። ልጅ ካሳ ወደ ጎንደር ለመሄድ ሳይፈቅድ ቆይቶ ለህይወቱም ሆነ ለነጻነቱ የሚበቃ የመሰለውን ዋስትና ካገኘ በኋላ ያሉትን ታማኝ ወታደሮች በነገብርዬ ስር ሆነው ለጊዜው ሰላማዊ ስራቸውን እየተከታተሉ እንዲቆዩ ምናልባት ነቴጌ ቃላቸውን አፍርሰው ቢያስሩት ግን የሽፍትነት ተግባራቸውን እንዲቀጥሉ ነግሮ ከታመኑ ጥቂት ወታደሮች ጋር ወደ ጎንደር ሄደ። ጎንደር እንደደረሰ እጁን እንደሰጠው ወንበዴ ባይሆንም እንደ አንድ መኮንን ሳይሆን እንደ አንድ ተራ ሰው የሚያሳየው አቀባበል ተደረገለት። ይሁን እንጂ ልጅ ካሳ እንዲህ ባለው አቀባበል ሊደነቅም ይሁን ሊበሳጭ አልቻለም። ከሰው የተለየ ጀግንነትና ብልህነት ጎልተው የሚታዩበት ሰው እንደመሆኑ መጠን በንቀት ሳይሆን በምቀኝነትና በፍርሃት እሱን ዝቅ አርገው ለማሳየት የሚፈልጉና የሚሞክሩ ጠላቶቹ ከራሱ ጠጉር እንደሚበዙ በወንድሙ በደጃሽ ክንፉ ቤት በራስ ጎሹ ቤት ሲቆይና ቋራ ውስጥ ሽፍትነት በጀመረበት ጊዜ ሁሉ ያየውና አረጋግጦ ያወቀው ጉዳይ ነው። ስለዚህ ካሳን ዝቅ አድርጌ አሳይቼ በራሱ ላይ ያለውን ከፍተኛ እምነት አሳጣዋለሁ ማለት ድንጋይን እንጨት እንጨትን ድንጋይ ብሎ እንዲያምን አደርጋለሁ ከማለት የሚቆጠር ሙከራ ነበር። ቢሆንም አንዳንድ ጊዜ በዚህ ነገር መበሳጨቱ አልቀረም ነበር። ነቴጌና ነራስ አሊ በሚሰሩበት ግፍ ግን ከሚበሳጭበት የማይበሳጭበት ጊዜ ይበዛ ነበር። ነቴጌ ለካሳም ይሁን ለሌሎች ሰዎች ጉዳዩን በንቀት የያዙት መስለው ለመታየት ቢፈልጉም ለሚሰሩት ጠቅላላ ስራ ደግሞ ካሳን ምን ያህል እንደሚያከብሩት ከመግለጽ ሊቆጠቡ አልቻሉም። ለዚህም ያን ጊዜ ገና ለግላጋ ቆንጆ የነበረችውን የራስ አሊ ልጅ ከካሳ በስተቀር ለማንም ለመስጠት አለመፈለጋቸው ዋና ከፍተኛ ምስክር ነው። ካሳ በጎንደር እንዲቆይ ሆኖ ወጣቷን ወይዘሮ ተዋበችን እንዲያገባ ተደረገ። ልጅ ካሳ ወይዘሮ ተዋበችን ባገባ ጊዜ ተዋበችን እናገባለን ብለው በፍጹም ተስፋና ጉጉት ሲጠብቁ የቆዩት ነደጃች ወንዲራድና ሌሎችም ወጣቶች የሆኑ መኳንንት ያን ካሳ በመላው የህይወት ዘመኑ የተሰቃየበትን የስም አጥፊነት ሴራ በነቴጌ ቤተሰብና እንዲሁም በመላው የጎንደር ከተማና በሰፊው የራስ አሊና የቴጌ ግዛት አሰራጩት። የወይዘሮ አትጠገብ ኮሶሻጭነት፣ የልጅ ኃይሉ ቆለኝነትና ተራድህነት፣ የካሳ የሌባ ሽፍትነት በልዩ ልዩ የወሬ ቅመም እያጣፈጡ ከተነዙባቸው ጊዜዎች አንዱ ይህ ጊዜ ነበር። እነ ወንድራድ እያዘጋጁ ራሳቸው እንኳ እስከዚህም ባይሆኑ የስድብ ቅጥም እያስገጠሙ በየሰርጉ ቤት እንዲዘፈንባቸው፣ በያጨዳው ወንፈል አያሆሆ እንዲባልባቸው፣ እረኞች በየሜዳው አህያ መጣች ተጭና አዎ እያሉ እንዲያፌዙባቸው፣ በየዝክሩ በየማህበሩ በየቀብሩ በጠቅላላው ህዝብ በሚሰበሰብበት ቦታ ሁሉ እንዲተረትባቸው በየአቅጣጫው ያሰራጫቸው ነበር። ካሳ በጎንደሮች ጫፍ ሊወጣ በማይችልበት ሁኔታ ጉድጉድ ብሎ ገባ። ያ ብልህ፣ ያ የወንዶች ወንድ፣ ያ ቀን ጀግና ምንም ምክንያት ሳይኖረው ለቀልድና ለፌስ ሲባል ወይዘሮ ተዋበች እንደ ተዳራችለት አንድ የለማኝ ልጅ ሆኖ የሚታያቸው የዋዎች ጥቂቶች አልነበሩም። እንደ ቴጌና እነረሳሌም የካሳ መንፈስ በዚህ የሚሞትና በሰዎች ዘንድ ያለው ተፈሪነትና ተከባሪነት በዚህ የሚሰረት መስሏቸው በነገሩ መደሰታቸው ግልጽ ነበር። ይህ ነገር ከካሳ ይበልጥ ያበሳጫት ያስቆጫት የነበረችው ወጣቷ ወይዘሮ ተዋበች አሊ ነበረች። ተዋበች አሊ እድሏ እገሌ የሚባል ጓደኛ አለው ከማይባል ጀግና እጅ እንደጣላት እያወቀች የመጨረሻው ክብር ከሚሰማት በቀር ምቀኝነትና ፍርሃት በሚያጎርፈው ወሬና ትችት በካሳ ላይ ያላት ግምት ዝቅ ሊል ቀርቶ በየቀኑ ከመጨመር አላቋረጠም። ይሁን እንጂ የእሷ በካሳ ከልክ በላይ ማመን የእነዚያን ምቀኞችና ባለጌዎች ሴራ ሊያቆመው አልቻለም። አንድ ጊዜ ከዚህ የሚከተለው ግጥም ጎንደር ከተማ ውስጥ በአንድ ሰርግ ቤት ተዘፈነበት። ተመኳንን ትውስጥ ባይኖራት ጓደኛ ተዋበች ተዳርች ለፍየል እረኛ በእናቱ ኮሶሻጭ ባባቱ ቆለኛ ድሮ ባገራችን የሚሰጥ ለደሃ ልብስ ገንዘብ ነበረ እህልና ውሃ የኛ ንግስት ግን ደግቱ ደግቱ ዛሬ ፍረሳሉ የጎንደር ስርዓቱ ለኮሶ ሻጫ ልጅ ልጅ ሲመጣውቱ እስቲ ካሳንጉድ ይልኝ በሞቴ ሚስቴ ሊላት ይሆን ወይስ ስምሪቴ አይኔም ማስተውል ጆሮዬም ማይሰማ ይሄ ጉድ ሲሰራ በፋሲል ከተማ ይግጥም ባንድ ሰርግ ቤት ሲዘፈን ቢሰማም ግጥሙን ባንድ የጎንደር ደብተራ አስገጥሞ እንዲሰራጭና እንዲዘፈንበት ያደረገው ደጃች ወንዲራድ መሆኑ በኋላ ተረጋግጧል። ደጃች ወንዲራድ ካሳን ለማየት ቀርቶ ስሙ እንኳን ሲጠራ ለመስማት አይፈልግም ነበር። በሱ ላይ ብሶታየ ማለት ነው እንጂ ከራሳሪም ሆነ ከቴጌ መኳንን የካሳ በዚያ መኖር ከብዶ የማይታያቸው አልነበሩም። ሁሉም በሱ መኖር የነሱ አለመኖር የሚፈጠር መስሎ ይስማቸው ነበር። የካሳ ጠንካራ አካል፣ የካሳ ብሩህ አእምሮ፣ የካሳ ልዩ ድፍረት የነዚህን ሁሉ ሰዎች መኖርና መታወቅ ጨርሶ የሚውጥ ሆኖ ይስማቸው ነበር። ካሳ ይህን ሁሉ የተፈጥሮ ስጦታውን ከነሱ አብልጦ በትክክል ቢያውቀውም ገና ለብዙ ጉዳይ እንደሚያውለው ቢያምንም በነራስ አሊ ግቢና በነቴጌ መነን ቤተ መንግስት በመንጠራራት ሊያባክነውና ሊመካበት ምክንያት ያለው ነገር ሆኖ አላገኘውም። ከዚህም በቀር እነዚያን ሰዎች ምንም ሳይበድላቸውና ሳይነካቸው በመቀኝነት እየተነሱ ያለ ምህረት ስሙን ሲያጠፉትና ሲተናኮሉት ቢያዩ በጊዜ አጋጣሚነት ብቻ ካልሆነ በስተቀር በምንም ሁኔታ ጓደኞቹ አለመሆናቸውን ስለሚያውቅ እነሱ የሚያደርጉትን ሁሉ ጊዜ አይከታተለውም ነበር። የድጅች ወንዲራት ነገር ግን አጥብቆ ስለሚበዛ እንደማንኛውም ነገር በንቀት ለማለፍ እየበዛበት ሄደ። በየጊዜው አዳዲስ ወሬ እየፈጠረ ስሙን ከሚያጠፋበት በላይ በየቀኑ ባሽሞር እየነካ ሊያበሳጨው ይሞክር ነበር። ነገር ግን የደጃች ወንዲራት የቸከና የሰለቸ የምቀኝነት አሽሙር ካሳን በማናደድ ፈንታ ከጦር ይበልጥ ከሚዋጋው የካሳን ደበት የሚወረወሩት መልሶች ነገር አጫሪውን ደጃዝማች መሳቂያ ሲያደርጉትና የልቡ ጋር እየሆኑ ሲያሰቃዩት ኑረዋል። አንድ ቀን ጠዋት መኳንንቱ ሁሉ እቴጌን እጅ ለመንሳት በግንቡ በር ተጠራቅሞ ሲጠባበቅ ካሳና ወንዲራት በዚያ ጥግ ለጥግ ቆመው ይገኙ ነበር። ዛዲያስ ልጅ ካሳ ከተማውን ለመድከው አለ ደጃች ወንዲራት በተለመደው ጠብ አጫሪነቱ። ያደግኩበት ከተማ ስለሆነ እንግዳው አይደለሁም አለ ካሳ። በዚህ ቆይተሃል እንዴ? አድጌበታለሁ እንጂ ምን ጊዜ? ወሬኞች ደጃዝማቾች ባልበረከቱበት ጊዜ። ምን ማለትህ ነው? እንዲህ ማለቴ ነው፣ በልቶ ወንድሜ ካንተ ጋር መነጋገሬ እኮ እኔ እብድ ሆኜ ነው። አንተም ታውቀዋለህ እንዴ? ምኑን? እብድ መሆንህን። እንዳይበቃንም እንዴ? አለ ደጃዝማች ወንዲራት የካሳ አያያዝ መሳቂያ እንደሚያደርገው በገባው ጊዜ። ተበቃህ፣ እንደጀመርከው አንተው አቁም አለ ካሳ። ደጃች ወንዲራድም ሌላ ነገር ቢናገር ጭቅጭቁ እንደሚቀጥል ስላወቀ አለፍ ብሎ በመቆም ከሌሎች ጋር ወሬ ጀመረ። እንዲሁም በሌላ ቀን የራስ አሊ ግብር ስለነበር ወደ አዳራሽ ከመግባታቸው በፊት እንዳንድ ቀኑ ብዙ ሆነው ቆመው ሳለ ነገር አጫሪው ወንዲራድ ካሳ፣ ተሽፍትነትና ተከተማ ኑሮ የቱ ይሻላል አለ። ነገር አጫሪን ለመቅጣት ሽፍትነት፣ ጠጅና ጋለሞታ ለማደን ከተማ ይሻላል አለ ካሳ። ሽፍትነት እኮ የፈሪ ጉብዝና ነው። ሽፍትነት የፈሪ ሳይሆን ኃይሉ ያልዳበረ ጀግና መነሻ ጉብዝና ነው። አሽሙርና ሐሜት ግን የሴት ወይም የሴት አጫዋች ደጃዝማች ጉብዝና ነው አለ ካሳ። ስለዚህ እስላይ እውነትህን ነው ሽፍትነት ይወንድነት ሙያ ነው ተጫካው ጾ የህፃን ወይዘሮ ባል ያደርጋል አለ ወንዲራት ዛዲያ ጫካ ገብተ ንግስት አስተጋባም ብቻ አውቀው እንድትይ ጫካው ጋለሞታ ጠጅናሽ ሙራ ይገኝም በሽፍትነት ሚስት ተሚያገኙት እየተማረኩ የሚታሰሩትና የሚገደሉት እንደሚበዙም አውቀህ ግባው አለ ካሳ እኔ ወንዲራት አለ ወንዲራት እናት ለስም ለጋስናትና ወንዲራት ስላለችህ እንደስምህ ወንድ ሁሉ የሚረድልህ መስሎ እንዳትሞኝ ወንዶች በሙያ እንጂ በስም አይረዱም አለ ካሳ በማፌስ አንተ ሰራኸው እኔን ያቀተኛል እባክህ ወንድሜ ሲሉ ሰምታ ዶሮ መቶች በጢስ ገብታ የሚባለው ተረት እንዳይደርስብህ ተጎንደር ከተማ ሳትወጣ እሸፍታለሁ እያልክ ስታወራ የቴጌን ባለሟልነት እንዳታጣ አለ ካሳ ካሳ ለመሆኑ አፍህን እንደዚህ የሳለልህ ምንድነው የፍየል ስጋ መላሳም ያደርጋል ይባላል ቋራ ደግሞ የፍየል አገር ነው ይባላል የፍየሉ ስጋና ወተት ይሆን እንደዚህ መላስህን የሳለው አለ ወንዲራት ተበሳጭቶ ካሳም ይብሱን ተናደደና አፍህ አላረፈ አንድ ቀን ደግሞ መላሴ ብቻ ሳይሆን ጎራዴ ምን ያህል ስል እንደሆነ አሳያለሁ አለው ልትገለኝ አለ ወንዲራት በማፌዝ የለም ልባርክህ ነው አለ ካሳ በዚህ ሁኔታ ሲነጋገሩ በተለይ ለካሳ መልስ አሰጣት ብዙዎች ሲስቁ ቆዩና ነገሩ ወደ መካረር ሊሄድ ስለሆነ ደጃዝማች ብሯል ይጋስ ወደ ሁለቱ ቀርበው እንዴ እናንተ ሰዎች ምን መሆናችሁ ነው ሁልጊዜ የምትታዩት ስትጨቃጨቁ ነው ተመልካችስ ምን ይላችኋል እስከዚህ ምን የሚያጣላችሁ ነገር አለ ግዛት አልተቀማማችሁ በሴት አልተገናኛችሁ ይሄማ ነውር ነው ብለው ወንዲራድን እየጎተቱ ወደ ሌላው አቅጣጫ ወስደው አቆሙት ካሳም ግብሩ እስኪጀመር ብቻውን ለየት ብሎ ቆሞ ቆየ ወይዘሮ ተዋበች የተዋበችን ቁንጅና የተዋበችን ጽኑ ምግባር የተዋበችን ታማኝነት የተዋበችን ሙያ ለመግለጽ ተዋበች የሚለው ስም በቂ አይደለም ተዋበች የተወለደችበትና ያደገችበት አካባቢ ኩራት ግድየለሽነት ጭካኔ ራስን ብቻ ወዳጅነት የሰፈነበት ነው በዚያው ዘመን ከነበሩትና በጣም ከታወቁት የእንግሊዝ ሀገር ታላላቅ መሪዎች አንዱ ቤንጃሚን ዲዝራኤሊ ሰው የአካባቢው ፍጡር አይደለም አካባቢዎች የሰው ፍጡሮች ናቸው ሲል ሰው አካባቢውን መስሎ ያድጋል የሚለውን ፍልስፍና ሽሮ ጽፏል ተወርቻሊ የዚህ ሰው የፍልስፍና አነጋገር እውነት ሆኖ የሚታይባት ሰው ነበረች ነቴጄ መለን ትዕቢት ጭካኔና ድፍረት በሰፈነበት አካባቢ ማደግ የተዋበችን ትሁት ባህሪ የተዋበችን ርህራሄ የተዋበችን ተገቢ የሆነ አይናፋርነት ይለውጠው አልቻለም የነራስ አሊ ግድለሽነትና ትዕቢት በነገሰበት አካባቢ ማደግ የተዋበችን ጠንቃቃነትና ሐሳበ ሰፊነት ይለውጠው አልቻለም ወይዘሮ ተዋበች በታሪክ እንደታወቁ አንዳንድ ጨካኝ ሴቶች በከፍተኛ ምኞት ተመርዛ ባሏን ሊሰራው የሚፈራውን ያመጽና የክህደት ሥራ እንዲሰራ የምትገፋፋ ሴት አልነበረችም ባሏ ሊሰራው የሚፈልገውንና የሚገባውን ሥራ በሚሰራበት ጊዜ ግን ዋናዋ አደፋፋሪና አጽናኝ ነበረች አያቷን እቴጌ መነንን አባቷን ራስ አሊን አልከዳችም ነገር ግን ለራሳቸው ፍላጎት ሲሉ እሷን ከሰጧት በኋላ ለአንድ ጀግና የሆነ ልጅ ባል ለጀግንነቱም ሆነ ለልጅ ባልነቱ የሚገባውን ክብር በመስጠት ፈንታ ስሙ የሚጠፋበትን ክብሩ የሚነካበትንና መንፈሱ የሚሞትበትን ነገር እየፈለጉ ሲሰሩበት ስታይ ታማኝና ከፍተኛ ፍቅር ያላት የባሏና የራሷ አድል አንተ ብቻ መሆኑን የምታውቅ ሚስት እንደምታደርገው ሁሉ በባሏ መጠቃት በጣም ታዝን ነበር። ልጅካሳም ለውድ አገሩ ያላት ጠንካራ ልጅ እሱ ብቻ መሆኑን አውቆ ለከፍተኛ ስራው ከከፍተኛ ዓላማው የሚቀድም ነገር ባይኖረውም ወርች ተላከልኝ ጉበት መጣልኝ ብሎ ሸፈተ የሚሉ ተራቾች እንደሚተርቱት በግል ጉዳዩ ተነስተው ያን የመሰለ ያገር ፍቅር የሚያቃጥለው መሪ ሆነ ማለቱ የተረት ተረት መሆኑ ባይሳተም ከከፍተኛ ግቡ ለመድረስ በመቸኮል ከአማቾቹ ጋር አልተጋጨም ነበር። እነሱ ግን ነፍስ ገዳይዋን ታውቃለች የሚባለው ቃል እየደረሰባቸው ነው መሰል እሱን ለይተው ይጠሉት ነበር። ግን ገዳያቸውን ያወቁ እነሱ ብቻ አልነበሩም። ኢትዮጵያም ገዳዮቿ እነሱ መሆናቸውን አውቃ ካሳን እያዘጋጀችላቸው ነበር። ለማሰሪያነት ያዘጋጁለት ተዋበችም ካሳ ከዚያ ክፉ እስራት እንዲወጣ ከገፋፉት ምክንያቶች አንዷ ነበረች። አንድ ቀን ጧት ልጅ ካሳ እቴጌ መነንና አጼ ዮሐንስ ከራስ አዲና ከመኳንንቱ ጋር ተቀምጠውበት ወደ ነበረበት ክፍል ተጠርቶ ገባና እጅ ነስቶ ቆመ። ካሳ አሉ እቴጌ በተለመደው ደፋር አንደበታቸው። አቤት አለ ካሳ። እስታሁን በዚህ እንድትቆይ ያደረግነው የጫካ እንጂ ቤተ መንግስት ሰው አለመሆንህን በማወቅ በዚህ ሆነ የቤተ መንግስትን ወግና ስርዓት እንድታጠና ህዝብን ማስተዳደር ፍትህና ርትዕ እንድትማር በማሰብ ነው። አሁን ግን በቀደምለት እንደነገርኩህ ወደ ቋራ ትሄድና ተደጃዝማች በለው ስር ሆነህ ትረዳዋለህ። ሌባውንም ወስላታውንም ስለምታውቀው ብዙ ትረዳለህ አሉ እቴጌ። ደጃዝማች ወንዲራጅ እቴጌ ይህን የመሰለ የካሳን መንፈስ የሚጎዳ ነገር ሲናገሩ በደስታ ሙቶ አንዳንድ ጊዜ ካሳን ቀና ብሎ ያየ መልሶ ደግሞ አንገቱን ወደ ታች እየቀበረ የሽሙጥ ሳቅ ይስቅ ነበር። ካሳ ግን አልፎ አልፎ በሚጠቀምበት የታወቀ ነገር የማቅለል ችሎታው አበሳጭውን ንግግር ዋጥ አርጎ ንግስት ወይ እኔ የጫካ ሰው አይደለሁም የወንድሜን የደጃዝማች ክንፉን ነፍስ ይማር እንዳባቴ የምቆጥራቸው የደጃዝማች ጎሹን እድሜ ያርዝምልኝ እንጂ በቤተ መንግስት ወግና ስርዓት በወታደርነት ሙያ አሰልጥነው ነው ያሳደጉኝ። ተዚህ ስለመቆየቱ ግን ብታስሩኝም ብትሰቅሉኝም የፈለጋችሁትን ስሩ ብዬ ቃላችሁን አመኜ መጥቻለሁ። ፈቃድ ታላገኘው ተጎንደር አልወጣም አለ። አሁንማ እኮ ወደ አገሬ ወደ ቋራ ሄድ ነው ያልኩ አሉ እቴጌ ነገሩን አጠር አድርገው። በምን ሁኔታ? እንደነገርኩ የደጃዝማች በለው ጭፍራ ሁኜ እንዴ? ምን አለበት? የለም እመቤቴ፣ እንዲህ ያለውን ሹመት ተቀብዬ ሂጄ ንግስት እመቤቴን ተማስቀይም በዚሁ ረድኤቶን እየተካፈልሁ ብቀመጥ ይሻለኛል። የንግስት የልጅ ባል የደጃዝማች ጭፍራ ሲሆን ካሳ የመጀመሪያው ሰው ነው እየተባልኩ ሲተረክብኝ ተምኖር ለምን የንግስት እመቤቴን ፍርፋሪ ተውሾች ጋር እንኳን እየተካፈልኩ አልኖርም አለ ካሳ በለዘበ አንደበትና በንዴት በተቃጠለ ስሜት። ከሁሉም መድረስ የምትችለው እኮ ያዘዝንህን እየተቀበልክ ነው አሉ እቴጌ የንግግሩ ሁኔታ ማፌዝ ይሁን እውነት አልገባቸው ብሎ እየተጠራጠሩ። መቼ አልታዘዝም አልኩ ንግስት ወይ? ና ተባልኩ መጣሁ፣ ተቀመጥ ተባልኩ ተቀመጥ አለ ካሳ። ምን ጠራህ? ምን ተጎዳ? ልጃችንን ስለሰጠንህ ነው አሉ እቴጌ። ከዚህ ላይ በጣም ተሹሜያለሁ። በእውነት ነው የምናገረው፣ ወደዚህ በመምጣቴ ምንም ሌላ ነገር ባላገኝ ተተዋበች የበለጠ ስጦታ በጎንደር ከተማ ውስጥ ስለሌለ ይህ የሚበቃኝ ታላቅ ሹመትና ሽልማት ነው አለ ካሳ። የተዋበች ትዝታ የተቀሰቀሰበትን የቁጣ ስሜት አቀዝቅዞለት ያን የጭቃ ጅራፋቸውን በካሳ ላይ ለመለደፍ ተዘጋጅተው የነበሩት ራሳሊን ለልጃቸው ያለውን ፍቅርና አክብሮት ሲያዩ በረድ አሉ።
ታዲያ ምን ይሻላል ነው መተል አሉ እቴጌ ተሹማል ተተባልኩ ለቋራ ራሴ ሹም ሆኜ መሄድ ይገባኛል አይ ብቻህን ይንኳ አይሆንም እንዴ ቋራ እኮ ያንድ ደጃዝማች አገር ነው አሉ እቴጌ እኔም እኮ አባቴ ደጃዝማች ባይባልም ትልቅ ወንድሜ ደጃዝማች ነበር አለ ካሳ በማፌዝ እሱ ቆይቶ የሚታሰብበት ነገር ነው አሉ እቴጌ እንግዲያ በታሰበልኝ ጊዜ ሄዳለሁ አለ ካሳ እንግዲህ ሁልጊዜ የምትሰራው አንተ ባዘዝከው ብቻ ነው ማለት ነው አሉ ራሳሪ የለም እናንተ ባዘዛችሁኝ ነው የሰራሁት እናት ባል መጣው ተቀመጥ ባል ተቀመጥኩ እናንተ አሽከርነት አወጣችሁ አሽከሬ እንዲሆን እንኳን ለማልፈልገው ደጃዝማች አሽከር ሆን ስትሉኝ ብቻ አለመፈለገን በትህትና ገለጹ አለ ካሳ በል ደህና ነው ቆይና እናስብበታለን አሉ እቴጌ ካሳ እጅ ነስቶ ወጣና ወደ ቤቱ ሄደ ፊቱ ጉበት አይኖቹ ግሽርት መስለው ነበር ራስ ምታትም ግራ ቀኝ ሳሪሳራውን ሲነድለው የደረሰ መስሎ ይሰማው ነበር ወደ ቤቱን ተገባ ያቺን እንደ ነፍሱ የሚወዳትን ተዋበችን እንኳን ሳይነጋግራት አልፎ ወደ አልጋው ሄደና ጋደም አለ ተዋበች የመልኩን መለዋወጥና ጠቅላላ ሁኔታውን ስታይ ወደ አልጋው ሄዳ ምንድነው የሆንከው የኔ ጌታ አለችው ተይኝ ተዋበች ተይኝ ትንሽ አረፍ ልበል አለ ካሳ ምንድነው የሆንከው ራሴን አሞኝ ነው ዛሬ ደግሞ ምን አደረጉ ይሆን እባክሽ እንደሱን አታስታውሽኝ ተዋበች ተዋበች በአልጋው ላይ ወጣችና በጎኑ ጋደም ብላ በእነዚያ ልብንና ስሜትን ጨምረው በሚዳስሱ ለስላሳ እጆቿ ራሱን እየዳሰሰች በልጅነቷ ጊዜ ተዋበች የሚባለው ስም እንዲሰጣት ምክንያት ከሆኑት እጅግ የተዋቡ ከንፈሮቿ ግንባሩን ጉንጮቹንና ከንፈሮቹን እያፈራረቀች ዳሰስ ስታደርጋቸው ነፍሱን ስቶ ቆይቶ ፈጥኖ በሚሰራ መድኃኒት ብንን እንደሚል ሰው ከዚያ የብስጭደው የተላቆ ብንን አለ። ካልጋው ላይ እንዳለ ተነስቶ ቁጭ አለና ተዋበችን እጇን ሳብ አድርጎ ከተጋደመችበት አንስቶ በጎኗ አስቀምጦ እቅፍ አድርጎ እሷን ታደረገችው ግንባሯን ጉንጮቿን ከንፈሮቿን ሳማቸው። ብቻ የእሷ አሳሳም ከእሷው ጥቂት ጠበቅ ይል ነበር። ወዲያውም ተዋበች ፊቱን ሰረቅ አድርጋ እያየች ዛሬ ደግሞ የሰሩ ምንድን ነው አለች። ራክሽን የነሱን ግፍ ምን ብለሽ ነው የአንድ ደጃዝማች አሽከር ሆነ ቋራ ሄዳሉኝ አለ ካሳ። እማማናቸው አባባ አለች ተዋበች። ለግፍ ስራ ሁለቱ መች ይለያያሉ ሁለቱም ናቸው። እኔ እኮ በቃን እንሂድ ብያለሁ። እኔማ ጊዜ ታጠፋው አይቀር ባንቺ ምክንያት ተተዛመድኩ አይቀር የማስበውን እተነሱ ሳልጣላ ፈጽማለሁ ብዬ ነበር። እነሱ ዛዲያ ይሄን እያወቁ ተጃቸው ነጻ በሆንክ ጊዜ እንዳልፈሩህና እንዳላከበሩ በእጃቸው ስትሆን ታዋረዱ እነሱ እጅ የማትወጣበት ምክንያት የለም አለች ተዋበች። እኔማ ተነገ ዛሬ ሐሳባቸውን ይለውጣሉ ያሰብኩት ላይቀር አንቺን ቸኩዬም አላስከፋሽ ምንም እንደምትወጂኝ ባልጠራጠር አያትሽንና አባትሽን ሳስከፋ አንቺን ይከፋሻል ብዬ ነበራ አለ ካሳ። ገፍተህ ብትበድላቸው ነበር እንጂ የሚከፋኝ እነሱ አላስቆም አላስቀምጥ ብለው ሲገፉህ ብታስከፋቸው ምን ቸገረኝ የራሳቸው ጥፋት ነው። እኔስ ብሆን ለነሱ የግፍ መሳሪያ ብቻ ሆኜ ልኖርላቸው ነው? እንኳንስ አንተን በሁሉም ነገር ተማንም የምትበልጠውን ሰው ማንንስ ቢሆን ባል ብለው ተፈጥሪ ቢሆን ለኔ ሲባል ከሚገባው በላይ ያለዚያ የሚገባውን መስጠት ነበረባቸው። ተዋበች የነሱ ግርብረት ነኝ ለኔ ብለህ ያንድ ቀን ተግባክን አታቋርጥ። እንሂድ ባልከኝ ጊዜ እንሂድ ወደምትለኝ ቦታ ሄዳለሁ እንግዲህ አንተም ታጠቅ እኔም እታጠቃለሁ አለች ተዋበች። ይህ የወይዘሮ ተዋበች አነጋገር የካሳ የፈረስ ስም ታጠቅ እየተባለ እንዲጠራ ምክንያት ሊሆን ቻለ። ምዕራፍ 23 የቆንስሉ ግብዣ። ዘመኑ የዓለም ወርድና ቁመት በሰው ጥበብ መጠቅለል የጀመረበት ዘመን ቢሆንም አገራችን በመድሩ ባቡር በባህሩ አዲስ መርከብ መጠቀም ቀርቶ ገና ወሬውን በደንብ ስላልሰማችና ብቻዋን ስለነበረች ወደ አገራችን የሚመጡ ፈረንጆች ሁሉ የራሳችንን አይነት ምግብ በልተው የራሳችንን አይነት መጠጥ ጠጥተው ይኖሩ ነበር። በዚያ ዘመን ኢትዮጵያ ውስጥ ከነበሩትና ኢትዮጵያውያንን መስለው ከኖሩት የውጭ አገር ሰዎች አንዱ አበሾች በራሳቸው አጠራር አቶ ቡላዲን ይሉት የነበረው ቆንስል ወልተር ፕላውዲን ነበር። ፕላውዲን ዋናው መደበኛ ቦታው ምጽዋ ቢሆንም አብዛኛውን ጊዜ በጎንደርና በደብረ ታቦር ይኖር ነበር። ቀኑ የንግስት ቪክቶሪያ የልደት በዓል ቀን ነበር። ጎንደር በነበረው የእንግሊዝ ቆንስል ግቢ ለበዓሉ ክብር ታላቅ የራስ ግብዣ ተደርጎ ነበር። በግብዣው ላይ ብዙ ኢትዮጵያውያን መኳንንትና ብዙ ፈረንጆች ተገኝተው ነበር። ካህናቱ ብቻ ጸረ ማርያም ከሆኑት ፕሮቴስታንቶች ቤት ምግብ ለመብላት ስላልፈቀዱ አልተገኙም ነበር። ምግቡ በሙሉ የጎንደር ሙያ ያፈራው በጣም ብዙ ስምና መልክ ያለው የሀገራችን ምግብ ነበር። የወጡ አይነት፣ የጥብሱ አይነት፣ የዳቦ አይነት ብዛት ሲያስገርም ለእንጀራው እንኳ ብዙ መልክና አይነት ነበረው። መጠጡም የጠላው፣ የጠጁ፣ የወይን ጠጁ አይነት ብዙና የተለዋወጠ ነበር። ብቻ ቤቱ የውጭ ሀገር ሰው ቤት እንደመሆኑ መጠን በውስጡ ከአንድ ኢትዮጵያዊ መኮንን ቤት ሊገኝ ከሚችለው እጅግ በዛ የሚል የባህር ዕቃ ይታይ ነበር። ለብርቅም ያህል ከመርከብ ከወረዱ በኋላ ከምጽዋ ተነስተው በግመልና በበቅሎ ጀርባ ጎንደር የደረሱ አንዳንድ ጥቂት የፈረንጅ መጠጥ አይነቶች በግብዣው ላይ ቀርበው ነበር። ይሁን እንጂ ከአበሻውም ይሁን ከነጩ መካከል እነዚያን ለብርቅነት ብቻ የቀረቡ መጠጦች ተመቅመስ አልፎ የጠጣቸው ብዙ ሰው አልነበረም። አቶ ቡላዴንና አቶ ቤል የማዕረግ ምልክት አይኖረው እንጂ ልክ የኢትዮጵያውያን መኳንንት አይነት ልብስ ለብሰው እንግዳውን ሁሉ እየተቀበሉ ያስተናግዱ ነበር። ግብዣውና የአዝማሪዎቹ ውካታ ለረጅም ጊዜ ከቆየ በኋላ አብዛኛው ተጋባዥ እናቶ ቡላዴንን እየተሰናበተ ንግስት ቪክቶሪያ ሺህ ዓመት እንዲኖክሱ ምኞቱን እየገለጸ ሲሄድ ፈረንጆቹና ጥቂት ኢትዮጵያውያን መኳንንት የጀመሩትን የጋለ ወሬ እንደያዙ ቆዩ። ደግነቱ በጊዜው ወደ ኢትዮጵያ የሚመጡ ፈረንጆች ከሀገራቸው ምን ያህል እንደራቁ ስለሚያውቁት ቶሎ ብለው ቋንቋችንን ያጠኑ ነበር። አዲስ መጥ የሆነውና ከአማርኛ ጋር ገና ጥሩ አድርጎ ያልተለማመደው ፈረንጅ እንኳ ቢሆን በኢትዮጵያ ውስጥ ብዙ አለመኖሩን የሚገልጡበት እንግዳ የሚሆኑበት ፊደሎቻችን እነ ቀ፣ ጨ፣ ጠ፣ ደና፣ ጠ ነበሩ እንጂ እንደምንም አማርኛ የማያው ተፈትፍ ፈረንጅ አልነበረም። ስለዚህ ጎንደሬው መኮንንና አውሮፓዊው ፈረንጅ በአማርኛ ሲያወቁ የነቀና ጠችግር እንኳ አስተዋሽ የለውም ነበር። በዚህ ሁኔታ ወሬው እንደቀጠለ ሳለ አቶ ቡላዴንና አቶ ቤል እንግዶቻቸውን ወደ መሸኘቱ መሆናቸውን ስላዩ የጋለ ወሬ ይዘው ከተቀመጡት ኢትዮጵያውያን መኳንንትና ፈረንጆች መካከል ሂደው ተቀመጡና የወሬው ተካፋይ ሆኑ። ከዚያም ፕላውዴን የሰዎችን ውካታ ሁሉ አቋረጠና ተነገራችሁ ላይ በግብዣችን ላይ የነቴጌ የልጅ ባል ለምን አልተገኘልንም አለ። ምናልባት አልተጠራ እንደሆን አለ አንዱ አበሻ መኮንን። እንዴ ተሁሉ በፊት ነው ጥሩልኝ አልኩ አለ ጆምቤል። ጠላቱ ብዙ ነው፣ ምናልባት በዚህም የጎዱት መስሏቸው ሳይነግሩት ቀርቶ እንደሆን አለ መኮንኑ። አይ የማት ሆነ የማይገባ ነገር ነው አለ ጆን ቤል። ክላውዲን ከቤል አከታተለና ጆን እቺ ጎበዝ ግዴለህም የዋዛው እንዳይደለችም ብቻ ለምን ቀረ? እነት ባይነግሩት ይሆን አለ። ቢሆን ነው አረሱ ጨዋታው ነው። እንኳን እንደዚህ ባለ የተከበረ ቦታ የትም ቢሆን በወዳጅነት ተፈልጉት እንደዚህ ያለ ነገር የለውም አለ አበሻው መኮንን። ተነገራችሁ ላይ ጌታ አቶ ቡላዲን አለ ደጃቸው እንዲራል። እሺ አለ ክላውዲን። አሁን ትልቁ ሰው ቀረቦትና ነው ይህ ሁሉ ሐሳብ? እንዴታ ነው እንጂ ለመሆኑ እሱ ትልቅ ሰው ነው? ትልቅነቱ ካልታመነበት ዛዲያ የቴጌ የልጅ ልጅ ለምን ተዳረችለት አለ ክላውዲን። ይህን ማስረዳት መቼም በጣም ከባድ ነገር ነው አለ ወንዲራድ። ለመሆኑ የሰውየው ጠቅላላ ሁኔታ እንዴት ነው? እኔ መቼም ሰውን በአይን የመገመት ችሎታ የለኝም። ቢሆንም እሱም ባየሁት ቁጥር ልክ የሌለው ደስታ ይሰማኛል። ለአገሩ ከፍተኛ ቁም ነገር የሚሰራ ሰው መስሎም ይሰማኛል አለ ክላውዲን። እኔም እንደዚሁ አለ ጆን ቤል። የወንድራድን ግንባር የቅናቱ ወላፈን ገርፎ በማኮማተር መስመሮች አውጥቶበት ሲያልፍ ታየ። የኮሶ ሻጭ ልጅ ነው። እናቱ በዚሁ በጎንደር ከተማ ኮሶ ሲሸጥ ኑራ አሁን በቅርቡ ነው የሞተችው አለ ወንድራድ። ስለ እናቱ አልነበረም የጠየቅኩ፣ ስለ ራሱ ነው አለ ክላውዲን። ከዚህ ላይ የደጃች ክንፉ ባለመዋልኩ ነው የኖሩትና በዚህ ጊዜም የቴጌ ታማኝ አሽከርኩ ነው የነበሩት ፊታውራሪ ሞገስ ነገሩ ከነከናቸውና ሳይጋበዙ በጨዋታው መካከል ገቡ። እናቶስ ቢሆኑ መች እንዲህ ናቸው? ደጃዝማች ወንዲራድ የሚለው ሁሉ ሐሰት ነው። የካሳን እናትም አባትም እኔ አውቃቸዋለሁ። ጀግናውን ወንድሙን ደጃች ክንፉንም ጌታ የነበሩ አውቃቸዋለሁ። የጀግኖች ጀግና ካሳንም አውቀዋለሁ አሉ ፊታውራሪ ሞገስ። ቤልና ክላውዲን እርስ በርሳቸው ተያዩና ፊታቸውን ወደ ወንዲራድ መለሱ። ፊታውራሪ ሞገስ እውነታቸውን ነበር የተናገሩት። በትውልዳቸው ድር ማጋቸው ደንቢያ በመሆኑ የልጅ ካሳን ቤተሰብ ጥሩ አድርገው የሚያውቁ ሰው ነበሩ። ከዚህም በቀር ለአረብ ወራሪዎች መቅጫ እንዲሆኑ እግዚአብሔር አውቆ የፈጠራቸው ክንፉ በዘመቱበት አቅጣጫ ሁሉ ከአንዱም ሳይለዩ አብረው ስለዘመቱ ልጅ ካሳ በልጅነቱ ዘመን ከወንድሙ ጋር ሲዘምት ያሳየውን የወጣትነት ጀግንነት አልረሱትም። ካሳ በክንፉ ቤት ሳለ ይሰራውና ይናገረው የነበረ ከአንድ ወጣት ፈጽሞ የማይጠበቅ ታላላቅ ነገር ሁሉ ከዚህ ጊዜ ድረስ ከልባቸው አልጠፋም ነበር። ስለዚህ ደጃች ወንድራድ በማያውቀው ነገር ተነስቶ ለውጭ ሰዎች የካሳን ስም እያጠፋ ሲናገር ሲሰሙ አላስችላቸዋልና በጨዋታው ጣልቃ ገቡ። ዛዲያ ክንፉ የእርሶ ጌታ የነበረ እንደሆነ የካሳን እናት ኮሶ ሻጭ መሆኗ ይካዳል አለ ደጃች ወንድራድ። ያልሆኑትን አሉ ፊታውራሪ ሞገስ ከረር ብለው። ከዚህ ላይ ጆን ቤል ነገራቸውን አቋረጠና የእናቱንና የአባቱን ጉዳይን ተወውና ራሱ እንዴት ነው አለ። ጀግና ጀግና ጎበዝ አሉ ፊታውራሪ በችኮላ። ደጃዝማችስ የእርሱ አስተያየት እንዴት ነው አለ ጆን ቤል ያን ሰማያዊ አይኑን በወንድራድ ላይ ተክሎ። ጀግንነት አይባልም። እኔ እንኳ በጦርነት ላይ አብሬ ተሰልፌ አላየሁትም። ያዩት እንደሚናገሩት ግን የሚሰራው ነገር ጀግንነት ሳይሆን እብደት ነው። አራት አምስት ሆኖ በመቶ ሰው መካከል በሮ ይገባል ይሉታል አለ ደጃች ወንድራድ። እውነት እውነት በእውነት ታየ ሰው ሰምተሃል። ዛዲያ እኮ እንደዚያ ቢገባ በታት ነው ይወጣል እንጂ አይማረክ አሉ ፊታውራሪ ሞገስ። አንድ ቀን ይሞትና ያርፋላ አለ ደጃዝማች ወንድራድ። አንድ ቀን መሞትማ ዋሻ ገብተውስ ተደብቀው ቢኖሩ ይቀራል? አንድ ቀንማ ቀኑ ሲደርስ የማንም ፈርጣጭ ይሞታል አሉ ፊታውራሪ ሞገስ። ፈረንጆችም አበሾችም በሳቅ ፈገግ አሉ። ክላውዲን በመካከሉ ገባና ወንዲራድን ባሽሙር ለመገሰጽ አበሾች ጎበዝ ነን ትላላችሁ፣ ግን ጎበዝ አትወዱም። ብዙ ሀገሮች አይቻለሁ፣ ግን ታገሬ ቀጥዬ በጣም የማውቃትና የምወዳት ሀገር ኢትዮጵያ ናት። ተመኖር ብዛትም እንደራሴ ሀገር አድርጌ ልቆጥራት ምንም አልቀረኝ። በዚህ ጊዜ ውስጥ በአበሾች ላይ ያየሁባችሁ ዋና ጉድለት እርስ በርሳችሁ በጣም መመቀኛኘት ነው። እውነት ነው፣ መቀናናት በየትም ሀገር አለ። እኛ እንግሊዞችም ተብዙ ዓመታት በፊት ጀምሮ ብዙ ታላላቅ ሰዎች የነበሩንን ያህል ብዙዎች ታላላቅ ሰዎቻችን በመቀኝነት ሊጎዱ ይችላል። ተመገደል የደረሱት እንኳን ጥቂቶች አይደሉም። በተንኮል ተሞት የደረሱት ታላላቅ ሰዎቻችን ስንት ይሆናሉ ጆን? አለ ወደ ጆን ቤል ዘወር ብሎ። ኦ ብዙ ናቸው አለ ጆን ቤል። አንገቱን ደፋ አድርጎ ጥቂት ሲያስብ ከቆየ በኋላ እነ ቶማስ ሞር፣ እነ ሪሌይ፣ እነ ክሊፍ አረምን ይቆጠራል፣ ብዙ ናቸው አለ። ክላውዲን ተቀበለና እነዚህና የቀሩት ሰዎች ለሀገራቸው ምን እንደሰሩ ታውቃላችሁ? ይህ ነው ተብሎ የማይገመት ከፍተኛ ክብርና ጥቅም ለሀገራቸው ያተረፉ ሰዎች ናቸው። ቢሆንም ምቀኛ ስላልጠፋላቸው በምቀኛ ምክንያት ተመሞት ደርሰዋል። ነገር ግን ምቀኛ ስላችሁ ተወዳዳሪ ምቀኛ እንጂ እንደናንተ ሀገር ሰዎች ነጋዴው በወታደሩ እጀሰሪው በቄሱ አይቀናም። ለዚሁም በአንድ ሀገር አንድ ታላቅ ሰው ሲፈጠር ዋናው ጥቅም ለራሱ ሳይሆን ለሀገሩ መሆኑ እየታወቀ ስለሄደ በአሁኑ ጊዜ በእንግሊዝም ሆነ በሌሎች የአውሮፓ ሀገሮች በምቀኝነት አንድ መልካም ሰው እንዲሞት የሚመኝ ተቀናቃኝ እየጠፋ ሂዷል ብሎ ነገሩን ሊቀጥል ሲል ከነገሮ ላይ ጌታ ቡላዲን ነገሩን በጠጅ ላደናቅፍና አሉ ፊታውራሪ ሞገስ እንደ መሳቅ እያሉ። እሺ ጌታ ፊታውራሪ አለ ክላውዲን አይኖቹን በግራጫ ሪዝ በተከበበው የፊታውራሪ ሞገስ ፊት ላይ አሳርፎ። ፊታውራሪ ሞገስ ቀበል ላደረጉና በአገራችንም እኮ አሁን ለተናገሩት መልካም ምሳሌ የሚሆን አነጋገር አለ አሉ። እንዴት የሚል ነበር አለ ክላውዲን። ሁሉም በየሙያው ተጠጉ ባሉ ሰዎች ቢቀና ይሁን፣ ግን መበለት በቄስ ደብተራ በጳጳስ ገበሬ በንጉስ ቢቀኑ የእግዚአብሔርን ቁጣ ያመጣሉ ይባላል አሉ ፊታውራሪ። ምን የመጀመሪያውን ምን አሉት አለ ክላውዲን እየሳቀና አንገቱን ወደ ፊታውራሪ ዘንበል እያደረገ። መበለት በቄስ ብለው ፊታውራሪ ምሳሌውን ሊቀጥሉ ሲሉ መበለት ምንድን ነው አለ ክላውዲን። መበለትን አያውቁም እንዴ? መበለትማ ለመመንኮስ የደረሰች ባልቴት ወይም ሴት መነኩሴ ናት አሉ ፊታውራሪ ሞገስ አሉ ክላውዲንና ጆን ቤል ባንድ ላይ። ክላውዲንና ቤል አማርኛ አቀላጥፈው የሚናገሩ ፈረንጆች ነበሩ። ቢሆንም ብዙ ሰምተዋቸው የማያውቁ ቃላት እያጋጠሟቸው አንዳንድ ጊዜ በጨዋታ መካከል ይህ ምን ማለት ነው እያሉ ይጠይቁ ነበር። እውነት ነው ፊታውራሪ፣ የአገራችሁ ሰዎች ያልተረዱት ይህን ነው። ለዚሁስ ቢሆን ዛሬ እናንተ ተባብራችሁ በአደጋ ላይ ያለች አገራችሁን መጠበቅና ራሳችሁን በእውቀት በሥራ ማሻሻል እንጂ ለመመቀኛኘት መች ደረሳችሁ? እናንተ እኮ ያላችሁበትን ሁኔታ አታውቁትም። ዙሪያችሁ እኮ ጨርሰው ሊያጠፏችሁ ወይም ባሪያ ሊያረጓችሁ በሚፈልጉ ጠላቶች የተከበበ ነው። እናንተም ራሳችሁ ዓለምና ዓለም ተደረሰችበት ደረጃ ተነጥላችሁ የምትገኙ ሰዎች ናችሁ። እኔ አንደኛ ክርስቲያን በመሆኔ ለዚች ሀገር ክርስቲያኖች በጣም አስባለሁ። ሁለተኛ ብዙ ዘመን በዚህ ስለቆየሁ አገሪቱ አገሬ፣ ህዝቡ ወገኔ ሆኖ ይሰማኛል። ስለዚህ በአገራችሁ ሲፈጸም የማየው ጎጂ ነገር ሁሉ ይቆጨኛል። አሁን ወደ ተነሳንበት ልመለስ። ያን ካሳ የምትሉትን ወጣት እንዲህ ትኩር ጥምድ አድርጋችሁ ተምትይዙት አንድ ራስ አድርጋችሁ አገርህን ተቱርክና ታረብ ጠብቅ፣ ብልህነት ጭምር ታለው ይህን ክፍለ አገርም አስተዳድር ብላችሁ ብታሰሩት ምን አለበት አለ ክላውዲን። ራስ አለ ደጃዝማች ወዲረድ አሁን የሆነ መስሎት በደንፍላት ንግግሩን ቀጠልና አቶ ፕላውዴን ሐዋቂ ሲመስሉ ይለካ ሞኝ ነውትና ባገሩ ሰው ጠፍቶ ነው አንድረኛ የኮሶሻጭ ልጅ ራስ የሚሆን አለ። አረ ስለፈጠረ አምላክ አፍህ ይለዝብ አሉ ፊታውራሪ ሞገስ። እርሱን ደግሞ ምን ጥልቅ አረጎት አለ ወንዲራድ ፊታውራሪን በዚያ ቡጢ ቡጢ በሚያስከላይኑ እየገረፈ። ለምን ጥልቅ አያረገኝም? ይልቅስ አንተን ምን ጥልቅ አርጎ ነው በማታቀው ነገር ገብተህ የሰው ስም የምታጠፋ አሉ ፊታውራሪ ሞገስ እጆቻቸው መንቀጥቀጥ እየጀመሩ። ተከብረው ይቀመጡ አለ ወንዲራድ። ብታከብረኝ ባታከብረኝ ምኑ ሊቀርብኝ? አዋርደኝ ግድ የለም። ከምትዘነጣጥላቸው ሰዎች በምን ይበልጣለሁ? አሉ ፊታውራሪ ሞገስ። ነን እንዲያው መከበር የማይወድላቸው ቀላል ሽማግሌ አለ ደጃጅ ወንዲራድ። ኧረ ይሄ አቅሙና ክፍታ ሁርጋት አንተ ነህ ሞገስ አላውቅ መሰለህ? ፈርጣጭ ጋለሞታ ጫጭ ደሞ የካሳ ጓደኛ አሉ ፊታውራሪ ሞገስ እጅግራቸው ንዳት እንዳመመው ሰው በጣም እየተንዘፈዘፈ። ወንዲራድ ሊሳደብ ሲል ፕላውዴንና ቤል ተነስተው ቆመው ደ ይሄማ ታላቅ ነውር ነው። እንዋያይ ብለን ተቀምጠን እንደዚህ ትሰራላችሁ? እናንተም እኛም ጨዋ ሰዎች ነን። ይህም እንደ ቤተ መንግስት መከበር የሚገባው የቆንስል ግቢ ነው። በሉ ዝም በሉ ሰው አይስማ አለ ጆን ቤል በተለመደው ልዝብ አነጋገሩ። ከዚህ ላይ አበሾችም ፈረንጆችም ሃይ ሃይ በማለት ነገሩን አበረዱትና ሁሉም የጨበጠውን ዋንጫና ብርጭቆ እያነሳ የቀረውን መጠጥ ከጨረሰ በኋላ አቶ ፕላውዴንንና አቶ ቤልን እየተሰናበተ ወጣ። ፊታውራሪ ሞገስ በዚያ ቦታ ያሳዩት ቁጭት ማንም ሰው ያለ ስሙ ስም ሲሰጠው ለመስማት የማይችሉ ቀጥተኛና ምቀኝነት የማያውቁ ሰው ከመሆናቸው በላይ የድሮ ጌታቸው ወንድም ከኮበልነቱ ጀምረው የሚያውቁት ካሳ በማይገባ ሲዘለፍ ሲሰሙ ለመታገስ ባለመቻል የመጣባቸው ነው። በፕላውዴንና በቤል ስሜት የነበረው መንፈስ ደግሞ ሌላ ነበር። ሁለቱም እንግሊዛውያን ወደ ኢትዮጵያ የመጡት ከእንግሊዝ መንግስት ተልከው ታላቋ ብሪታንያ ከኢትዮጵያ ጋር ሊኖራት የሚችለውን ዝምድናና የጋራ ጥቅም ለማጥናትና ለመመስረት ነበር። ይሁን እንጂ ፕላውዴን እንደገለጸው ሁሉ እነዚህ ሰዎች ቁም ነገረኞችና በኢትዮጵያ በመቆየት ኢትዮጵያን የሚወዱ በመሆናቸው ለኢትዮጵያ ከልብ ያስቡ ነበር። እነዚህ እንግሊዛውያን ከዚህ ስሜታቸው ጋር በየቀኑ ብዙ አይነት ለውጥ ከሚታይበት የአውሮፓ ክፍለ ዓለም የመጡ ስለሆኑ ኢትዮጵያውያን ከዓለም ተለይተው ዓለም ስላለችበት ሁኔታ ሁሉ ምንም ሳያውቁ በትንንሽ ጉዳዮች እየተቀናኑ እርስ በርሳቸው ሲፈጃጁ ስለሚያዩ ይህን ህዝብ ጨፈላልቆ አንድ የሚያደርገውና ወደ ተሻለ የኑሮ ዓላማ የሚመራው አንድ ቆራጥና ብልህ ወንድ እንደሚያስፈልግ ዘወትር ያስቡ ነበር። ተጋባዡ እንግዳ ሁሉ እንደወጣ ፕላውዴንና ቤል በየነበሩበት ቁጭ ብለው የወይን ጠጅ ብርጭቆቻቸውን እያነሱ እንደጨበጡ ጆን ግድ የለህም ይህ ሰው አንድ ነገር ሳይሰራ የሚቀር አይመስለኝም። ከጠላቱም ይሁን ከወዳጁ የምሰማው ቃል ሁሉ ትልቅና ልዩ ሰው መሆኑን የሚያረጋግጥ ነው አለ ፕላውዴን። ምናልባት ባይገሉት ወይ ባያስሩት አለ ቤል ወይን ጠጁን ፉት እያለ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው። መቅደን አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
ተኛ ካንቺ ጋር ነመዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት መርሳቱን እንደ ጠጅ ወሱ ሲጠጣት እኔ መዩ ቱርክባይ የምሸሽን